ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራምን ጀምሯል። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬውን ዝግጅታችን በቀደምት ዜና ከአሸናፊ እንጀምራለን። እንደምን ሰነበታችሁ አሸናፊ? አንተ ወደ ዜና አምራለን።
በመላው ዓለም በድረ ገጽ የምትከታተሉን ኢትዮጵያና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ ሚያዝያ 3 2011 ዓ.ም ነው። ዜናን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ሀገር ቤት ዜናዎች፣ የተሻለ ስኬትና ሀገራዊ ለውጥ መተባበርና በጋራ መስራት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። የፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾች ክስ እንዲቋረጥ ለፍርድ ቤት ጽሑፍ አቀረበ። የሚይዟቸው መሪ ዜናዎች አሉን። ለወትሮ ሁሉ በሰሞኑ አበይት የአገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ግን ዜናዎቹን በመዘር ለተሻለ ስኬትና አገራዊ ለውጥ መተባበርና በጋራ መስራት እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። በጠቅላይ ሚኒስትሩ የተመራው ከፍተኛ የመንግስት ልዑካን ቡድን ከአምቦ ነዋሪዎች ጋር ዛሬ ተወያይቷል። አምቦ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የከተማዋና የአካባቢ ታሪክ ተለውጦ የልማት ምሳሌ ወደ መሆን መሸጋገር አለባት ብለዋል። አሁን በሀገሪቱም ሆነ በክልሉ የለውጥ እንቅስቃሴ ተጀምሯል። ሀገሪቷን ወደ ቀደመው ሰላሟ ለመመለስና የተሳካ ተግባራትን ለማከናወንም ህብረተሰቡ በተሻለ መግባባት ከአመራሩ ጋር መንቀሳቀስ አለበት ብለዋል። አንድነትና መተባበር ከእርስ በርስ ጀምሮ ከሁሉም የሀገሪቱ ብሔር ብሔረሰቦች ጋር መጠናከር፣ መደማመጥና በስልት መመራት የህዝባችን መገለጫ መሆን አለበት ሲሉም አክለዋል ጠቅላይ ሚኒስትሩ። ይህ እንዲሆንም ህብረተሰቡ ለመብቱና ለፍትሐዊ የሀብት ክፍፍል ሲጠይቅ የነበረው ሁሉ ለልማቱም በጋራና በአንድነት መስራት እንደሚኖርበት አስገንዝበዋል። የፌዴራል ጠቅላይ አቃቤ ሕግ የተለያየ የሽብር ወንጀል ተከሰው የሚገኙ የ114 ተከሳሾች ክስ እንዲቋረጥለት ለፍርድ ቤት በጽሁፍ ጥያቄ አቀረበ። ጠቅላይ አቃቤ ሕግ ተከሳሾቹ ክስ ከዛሬ ጀምሮ ተቋርጦ ከእስር እንዲወጡም አስታውቋል። ሂደቱ መንግስት ከዚህ በፊት ያደረገውን የይቅርታ አሰጣጥና ክስ ማቋረጥ የተከተለ ነው ተብሏል። ክሳቸው እንዲቋረጥ ከተጠየቁ ተከሳሾች መካከል የዋልድባ ገዳም መነኮሳት ይገኙበታል። ኢትዮጵያና ሳውዲ አረቢያ በኢትዮጵያውያን ሰራተኞች የቅጥር ሁኔታ ላይ ተስማሙ። የሁለቱ ሀገራት የሰራተኛና ማህበራዊ ጉዳይ ሚኒስትሮች በኢትዮጵያ ሰራተኞች ቅጥር ሁኔታ ላይ ተስማምተዋል። ስምምነቱ በኢትዮጵያውያን ሰራተኞች የቅጥር ሁኔታ ላይ ይታይ የነበረውን ክፍተት የሚሞላ መሆኑ ተገልጿል። በስምምነቱ መሰረት ኢትዮጵያውያኑ ወደ ሳውዲ አረቢያ ከማቅናታቸው በፊት ለስራ የሚያስፈልጋቸውን ስልጠናና ክህሎት እንዲያገኙ ይደረጋል። ከዚህ ባለፈም ስምምነቱ ሰራተኞቹ ገንዘባቸውን የሚያስቀምጡበት የባንክ ሂሳብ ቁጥር እንዲኖራቸው የሚያግዝ ሲሆን ለሀገራቱ ሕግና ደንቦች ተገዢ መሆንም ይኖርባቸዋል። በተጨማሪም ወደ ሳውዲ አረቢያ የሚያመሩ ሰራተኞች ለስራ ቅጥርም ሆነ ሌሎች ጉዳዮች ከወርሃዊ ደሞዛቸው ላይ የሚቀነስ የክፍያ ገንዘብ አይኖርም ተብሏል። የሰራተኞቹ ቅጥርም ህጋዊ እውቅናና ፍቃድ ባላቸው ስራና ሰራተኛ አገናኝ ቢሮዎችና ተቋማት ብቻ የሚፈጸም ይሆናል። የሩሲያው ፕሬዚደንት ቭላድሚር ፑቲን ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን ደስ አለዎት መልእክታቸውን አስተላለፉ። ፕሬዚዳንት ፑቲን ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ሆነው በመመረጣቸው የተሰማቸውን ደስታ ገልጸውላቸዋል። ፕሬዚዳንቱ በወዳጅነትና መከባበር ላይ የተመሰረተውን የኢትዮጵያና ሩሲያ ግንኙነት እንደሚያደንቁም ለጠቅላይ ሚኒስትሩ በላኩት ደስታ መግለጫ ጠቅሰዋል። አዲሱ ጠቅላይ ሚኒስትር ለሁለቱ ሀገራት ህዝቦች የጋራ ትብብር እና ተጠቃሚነት ማድረግ ገንቢ ሚና እንደሚጫወቱ እምነቴ ነው ብለዋል ፑቲን በደስታ መግለጫቸው። ከዚህ ባለፈም ሀገራቱ በጸጥታና ደህንነት እንዲሁም በአፍሪካ መረጋጋትን ከማስፈን አንጻር የሚያደርጉትን ትብብር ለማጠናከር የሚደረገውን ጥረት እንደሚያግዙ እምነታቸው መሆኑን ገልጸዋል። ፑቲን በደስታ መግለጫቸው ለአዲሱ ጠቅላይ ሚኒስትር መልካም ጤንነትና የስራ ዘመን ተመኝተዋል። በመጨረሻም የአሜሪካ ኮንግረስ ኤችአር 128ን ለማጽደቅ ያሳለፈው ውሳኔ ወርታ ያልሆነና ያልተገባመውን መንግስት አስተዋወቀ። የጭብላይ ሚኒስተር ውሳኔውን በተመለከተ ባወጣው መግለጫ የውሳኔ ሐሳቡ የአሜሪካና የኢትዮጵያ የሁለትዮሽ ግንኙነት የጋራ ጥቅም ከግምት ውስጥ ያላስገባና አፍራሽ መሆኑን አስታውቋል። የኢትዮጵያ መንግስት የህዝቡን ጥያቄ ምላሽ በሚሰጥ መልኩ በህገ መንግስቱ የተጠቀሰው መሰረት የሰብአዊ መብት እንዲከበርና መልካም አስተዳደር እንዲሰፍን ከፍተኛ ጥረት እያደረገ መሆኑንም መግለጫው አንስቷል። ሚኒስትሩ በመግለጫው መንግስት ይህ ጥረቱ እውን እንዲሆን ከሀገራት ጋር ተባብሮ እየሰራ መሆኑን አስታውቋል። ይሁን እንጂ የአሜሪካ ኮንግረስ የውሳኔ ሀሳብ መንግስት እስረኞችን በመፍታት የፖለቲካ የማሻሻያ እርምጃዎችን በመውሰድ እና ሰላማዊ ስልጣን ሽግግር በማካሄድ እየወሰዳቸው ያሉ እርምጃዎችን ከግምት ያላስገባ ነው ብሏል። በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ መጠነ ሰፊ ማሻሻያ እርምጃዎችን ለማካሄድ እና የህዝብን ጥያቄ ለመመለስ ቃል በገቡበት ወቅት ይህ ውሳኔ መተላለፉ ወቅታዊ ያልሆነና ተገቢነት የሌለው ነው ብሏል መግለጫው። ከዚህ ባለፈም የውሳኔ ሀሳቡ የኢትዮጵያን ህዝቦች ሉዓላዊነት ያላከበረ መሆኑንም ሚኒስትሩ በመግለጫው ጠቅሷል። ሚኒስትሩ በመግለጫው ኢትዮጵያ ከአሜሪካ ጋር ያላት የሁለትዮሽ ግንኙነት ትኩረት እንደሚሰጥ ጠቅሶ በአፍሪካ ቀንድ ሰላምና ጸጥታ በማስፈረገድ በጋራ መስራቷን አጠናክራ ትቀጥላለች ብሏል። መንግስት ሀገሪቱ ውስጥ በተጨባጭ መሬት ላይ ያለውን ለውጥ በማገናዘብ እና በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ግምት ውስጥ በማስገባት የውሳኔ ሀሳቡን ለተቃወሙ የኮንግረስ የሴኔትና የአስፈጻሚ አካል አባላት ምስጋና አቅርበዋል። እንግዲህ ዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ ሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ በኋላ።
ሰላመከ ያገኔ ሰላመከ ሰላመከ ያገኔ ሰላመከ ሐርከፉኔ ያደይኮ ሰላመከ
ሰላመከ ያገኔ ሰላመከ ሰላመከ ያገኔ ሰላመከ ሐርከፉኔ አይመት ሰላመከ
ዱብን ተሚማ ዱብ ሙጨዮ መጋላ ija ko kabe gurra ko kabe nerasa ganden age disinan jennani itan disayade nagannani salamaka yaganne salamaka salamaka yaganne salamaka harkapune yaimete salamaka
salamaka yaganne salamaka salamaka yaganne arkabune aime salamaka
akhajalala malona pe karani hafte tamiman hafte muchayo kalloni nagam thyaganne nadide karani nagam thyaganne nadide karani salamaka yaganne salamaka salamaka yaganne salamaka harkapune yaimete salamaka
salamaka yaganne salamaka salamaka yaganne salamaka harkapune yaimete salamaka
ishururu ya kenne shururu ishururu ya de shururu ishururu ya tame shururu ishururu aban maloliru salamaka ya kenne salamaka salamaka ya kenne salamaka harkapune ya de ko salamaka
salamaka ya kenne salamaka salamaka ya kenne salamaka harkapune ya de salamaka salamaka ya kenne salamaka salamaka ya kenne salamaka arkafune ya imete salamaka arkafune ya imete salamaka
አድማጮች የምታዳምጡት ኢትዮጵያ እንደምጽ የሬዲዮ አገልግሎት ነው። ወደ ውይታችንም ገባሽናፊ ከመጨረሻ ዜና ሀልነሳና የአሜሪካን ኮንግረስ በትላንት ነው ለት ኤችአር 128 የተባለ ይሄ ግን አዝድቋል። የኢትዮጵያ ውጭ ጉዳይ ሚኒስትር ማሁን ባንተ ዜና ወቅቱን ያልተበቀ የሀገር ሉዓላዊነት የሚዳፈር የሚል መልእክት ያለ መግለጫ በበኩል አውጥቷል። እንዴት አየሁ አንተ ህዝቡስ የሚያቀው ነገር አለ ወይ? እንግዲህ ዛሬ ትላንትና አልተነገረም፣ ዛሬ ማታ እንግዲህ የአሜሪካን ድምጽ የጀርመን ድምጽ እንደና እነዚህ ንሱ ላይ ቢወጡ ነው እንጂ ሌላ እንኳን የሰማው ነገር ያለ መስል ግን ስካውን ድረስ እናንተ እንደሰማችሁ አንተም እንደሰማው ሌሎችም ካገኛቸው ምን አለ ምንድነው? እንዴት አየሁ አንተ ለመጀመሪያ በመጀመሪያ ነገርና ከዛ እንሂድ።
ሶጀመረ ከህዝቡ ልጀመረ ህዝቡ ምንም አያውቅም። ኤሊቱ እና ሚዲያ ላይ ያለ ሰው ካለ ነመስገር የቀረው ኤችአር የሚባል አንድ በሌላ ሉዓላዊ ሀገር ላይ ሊጫን የሚችል የውሳኔ ሀሳብ እየተዘጋጀ ነው የሚለውንም አያውቅም። ስለዚህ ምንድነው ደግሞ ኤችአር ነው ያለው? እና እንግዲህ እንደዚህ ነው እንደዚህ ነው ስትል ይሄ ሁልጊዜም ጽንፍ ላይ ነው ያለን። የኛ ሀገር ፖለቲካ የጽንፍ ፖለቲካ ነው። በአንደኛው ጽንፍ ያለው እሰይ ከሚለው ወገን ያለው የፍላጎቴ የሚያሳካ ነገር መጣ ብሎ የወሰደበት ሁኔታ አለ። ሌላኛው ጽንፍ ያለው ደግሞ የደነገጠበት ሁኔታ ነው ያለው። እንግዲህ እኔ እንዴት ነው ያየሁት? በመጀመሪያ ደረጃ እንደዚህ አይነት የውሳኔ ሀሳቦች በቅድም ዜናውም ላይ እንደገለጽኩት የሌላውን ሀገር የሉዓላዊነት የሚጥስ ነው። አንድ ሀገር በሌላ ሀገር ጉዳይ የሰብአዊ መብት የዴሞክራሲ ጉዳይ ሊያሳስበው ይችላል። ምክንያቱም እንደዚህ አይነት ነገሮች አንድ የሰብአዊ መብት ጥሰት ናቸው። የሰብአዊ መብት ጥሰት ራሱ በባህሪውም ዩኒቨርሳል ስለሆነ መቆርቆርና ይሄ እንዳይኖር ማሰብ አንድ ነገር ነው። በዚህ ላይ ለሁከትና ለግርግር መንገድ ስለሚከፍት አንድ ቦታ ላይ ያለ የዓለም ሁከትና ግርግር ሌላኛውንም ሀገር ተጽዕኖ ሊያሳድር ስለሚችል በተለይ ቀጠናውን አደገኛ ስለሆነ ይሄንን ነገር እንዳይሆን ማሰብና ማገዝ ሌላ ነገር ነው። ይሄኛው ግን አንደኛ ኢትዮጵያ ህገ መንግስት አላት። ይሄ ህገ መንግስት በምዕራፍ 3 ላይ የተቀመጠው የሰብአዊ መብት ድንጋጌዎች ከዚህ በላይ ሊደረግ አይችልም እና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በሙሉ ተቀባይነት እንዳላቸው የሚያረጋግጥ ህገ መንግስት ነው ያለው። ይሄ ህገ መንግስት በተወሰነ ደረጃ ሙሉ በሙሉ ያልተከበረበት ሁኔታ ሊኖር ይችላል። ይሄ ደግሞ በኢትዮጵያ ብቻ አይደለም። ይሄንን እንግዲህ ኤችአሩን አወጣን የምንለው አሜሪካ ውስጥ ምን ያህል እንደሚጣስ ሁሉም ሰው ነው የሚያውቀው። አንዳንድ ጊዜ ከአቅም በላይ የሆኑ ሁኔታዎች ሊኖሩ ይችላሉ እና ኢትዮጵያ ውስጥ ራሱ የሰብአዊ መብት አያያዝ ባህል ከዲክታተርሺፕ እኮ የወጣ ነው። የቀበሌ ሊቀመንበር ጸረ ብሔርተኛ ነው ብሎ ያሰበውን አካል መግደል የሚችል የሚመስለው እና በተጨባጭ ሲገል የከኖረበት ሀገር ውስጥ ነው የወጣ ነው። ፖሊሱ አርሚው ምን እንደነበረ ታውቃለህ? አንድ የፖሊስ አባል ወይ አንድ የአርሚ አባል ሰፈር ውስጥ እኮ የፈለገውን ሰው እያዳፋ ፖሊስ ጣቢያ መውሰድ የሚችልበት ሁኔታ ውስጥ ነው የወጣ ነው እና ገና አንድ ትውልድ እንኳን አልሞላውም እና እንደዚህ አይነት ነገሮች ባሉበት ሁኔታ የሰብአዊ መብት ጥሰቶች ሊያጋጥሙ ይችላሉ። ግን ይሄ ሲስተማቲካሊ በመንግስት ልቃይ ሽብር ሲደረግ እንደነበረው በደርግ ጊዜ ሲደረግ እንደነበረው በመንግስት የሚደረግ ነው አይደለም። መንግስቱም ጊዜም የሰብአዊ መብትን አያያዙን ለማሻሻል ነው ጥረት የሚያደርገው። የሰብአዊ መብት መርሃ ግብሮችን ያወጣል። በዚህ የሰብአዊ መብት መርሃ ግብሮች መሰረት የሰብአዊ መብት አያያዝና አፈጻጸሙን ያስገመግማል እና እንደዚህ ጥረት በሚያደርግበት አገር ውስጥ መደገፍ ሊያስፈልግ ይችል ይሆናል። ግን የለም የሰብአዊ መብት ጥሳለ ሰው ታስራለ ምናምን ብለው ውስጡ መግባት ሉዓላዊነትን መዳፈር ነው እና የአንድ ሀገር ሉዓላዊነት የመዳፈር እርምጃ ሆኖ የሚታየኝ። በሌላ በኩል የሚደግፉት ወገኖች አስገርሞኛል። በተለይ እናት ሀገር ያሉት በንቃት ሲሳተፉ የነበሩ ሰዎች ኢትዮጵያ ውስጥ ከነበረው ባህል በጣም የተለየ ሆኖ ነው ያገኘው። ኢትዮጵያ ውስጥ በንጉሠ ነገሥቱ ጊዜ ብዙ ስርዓቱ ላይ ብዙ ተቃውሞች ያለው ሰው አለ። ግን ማንኛውም ሰው ማንኛውም ዜጋ መንግስትም ሚሽነሪስ እንኳን አገሪቷ ውስጥ ገብተው እንደፈለጉ እንዲንቀሳቀሱና ተጽዕኖ እንዲያደርጉ አይፈቅድም። በጣም የተገደበና በቁጥጥር ነው ማያቸው። ምክንያቱም አገሩን አሳልፎ መስጠት ለማንም አይፈልግም። የሀገሩ ጉዳይ የራሱ ጉዳይ ብቻ መሆኑን ያውቃል። ስርዓት ቢጨቁመው ስርዓቱን ታግሎ መጣል የአሜሪካ ወይም የሚሽነሪዎች ወይም የአውሮፓ ህብረት የአውሮፓ ሳይሆን የኢትዮጵያውያን ብቻ መሆኑን እንደ ደመነፍሱ ነው የሚነግረው ነው የሚመስል። ምክንያቱም እንግዲህ ያን ጊዜ እንደዚህ የፖለቲካ አሳቢው አሁን እንዳለው አልሰፋም። የመንግስት ምንነት፣ የጭቆና ምንጭ፣ የነጻነት ጥያቄዎች በምን አይነት መንገድ መመራት እንዳለባቸው በማያውቅበት ጊዜ እንኳን የራሱ መንግስት ጉዳይ የራሱ መሆኑን ያውቃል። ስለዚህ እንኳን መንግስታት ጣልቃ እንዲገቡበት ሚሽነሪስ ብለው እዚህ መጽሐፍ ቅዱስ ይዘው መጥተው የአፍሪካ ሀገሮች እንደሚሉት መጽሐፍ ቅዱሳቸውን ከፍተኛ ወደ ሰማይ ስናንጋፍቅ እነሱ መሬታችን እንወሰዱብን ይላቸዋል። ኢትዮጵያ ውስጥ ግን እንደዛ የማድረግ መንገዱ አልተሰጣቸው። ይሄ ባህልና ይሄ በሉዓላዊነት ጉዳይ ላይ ምን ቢጨቁን ስርዓቱ ሌላውን ጣልቃ እንዲገባ ያለመቀፈል ባህል ተጥሶ እባካችሁ ግቡልን በሀገሪቷ ጉዳይ ውስጥ የሚል ነገር መጣ። አሜሪካ እኮ ምሉ በኩል ይሄ መለኮታዊ ስጦታ ያላት ሀገር አይደለችም። የራሷ ፍላጎትና ጥቅም ያላት ሀገር። ኢትዮጵያ ውስጥ የምታደርገው ጣልቃ ገብነት ከኢትዮጵያውያን ጥቅምና ፍላጎት በላይ የአሜሪካና የአሜሪካ መንግስትም ጥቅምና ፍላጎት መሰረት ያደረገ ነው። ስለዚህ ጣልቃ እንዲገቡ ስትፈቅድ፣ አንደኛ ይሄ አዋጅ በመንግስት ላይ ይወጣል። ስለዚህ የኢህአዴግ ጉዳይም አይደለም። ኢህአዴግም ሳይኖር ይሄ አዋጅ ይቀጥላል።
በጣም
ስለዚህ በሀገር ላይ ነው። በሀገር ላይ እባካችሁ ጣልቃ ግቡልኝ ብሎ የመለመኑ ነገር ከኢትዮጵያዊነት ባህል ያፈነገጠ ሆኖ አግኝቻለሁ።
ሌላው እዛው ላይ አሁን ባልከው ላይ የሚቀጥለው መንግስት ከኢህአዴግ ውጭ የሚቀጥለው መንግስት ቢመጣም ተግባራዊ ይሆናል። አሁን ኪዩባን ለአርባ ዓመት ለሀምሳ ዓመት ሲያስር የነበረው የአሜሪካኖች ፖሊሲ አሁንም ያንን ፖሊሲ ያንን ህግ ለማንሳት ችግር ውስጥ ናቸው። የኪዩባ ሁኔታ በሙሉ በተቀየረበት ሰዓትም ነው። ስለዚህ ኢትዮጵያ ውስጥም ቢሆን እንደዛ ነው ችግሯል። ሌላው ግን የጠቀስከው የአገር ሉዓላዊነት አሳልፎ የማይሰጥ ነው የምትለው፣ ግን በሌላስ በኩል እዛው አገር ቁጭ ብለው እነዚህ እዚህ ውጭ ያሉት ብዙዎቹ እዚህ የተወለዱ ናቸው። አንድ ሁለቱ በተለይ አንድ ወጣት ልጅ አማርኛ የማይናገር ልጅ አለ እዚህ ተወለደ ተብሎ ያስተዋወቁት። ሌሎቹ እዚህ ብዙ ዓመት የኖሩ ናቸው ወይም ደግሞ በተለያየ መልኩ ከፖለቲካ ጋር ንክኪት ያላቸው በአንድ ወገን ብቻ ስለ ኢትዮጵያ ሳይሆን የኦሮሞ መጨቆንን የኦሮሞ መጎዳትን የሚያንጸባርቁ ነበሩ። ኮንግረሶቹ ራሳቸው መድረክ ላይ ሄደው ሲናገሩና የኢትዮጵያን ሁኔታና ሌላውን የኢትዮጵያ ህብረተሰብ እንኳን ምን ሁኔታ ላይ ነው ያለው ብሎ እንኳን ያላገናዘበ ነገር ነው። በተጨማሪ ደግሞ እዛው አገር ውስጥ ካሉት ደግሞ ብንሄድ የመላ ኢትዮጵያ ድርጅትና የሰማያዊ ፓርቲ የዛሬ ሁለት ሳምንት አካባቢ ተጠይቀው ሲናገሩ ቪኦኤ ላይ ትላንትና የሰማያዊ ፓርቲ በአሜሪካን አምባሳደር በኩል ለኮንግረስ የላከው መልእክት አለ። አላገኘ ይሆናል ምናልባት ፌስቡክ ላይ አንድ ቦታ ላይ ላይቸዋለኝ። ትላንትና ግን የሰማያዊ ፓርቲም ሆነ መላው ኢትዮጵያ ድርጅት ኢትዮጵያን ወደፊት ከኢህአዴግ በተሻለ እንመራለን ብለው የሚዘጋጁ ሰዎች እንኳን ሳይቀሩ ይሄ ነገር ቢጸድቅ ጥሩ ነው ብለው እየተሟገቱን እየተከራክረዋል ተሟግተዋል። እነሱንስ እንዴት ታያቸዋለህ? ምልህ የውጭ ብቻ ሳይሆን እዛ ውስጥ ያለው የአሁኑን ምልህ አሁን ወቅቱ አሁን አዲስ ጠቅላይ ሚኒስትር መጥቷል። ብዙ ነገሮች ከዚህ በፊት ይጠይቁ የነበሩት አምነስቲ ኢንተርናሽናል ሌሎችም ዝም ብለው ያብዱበት የነበረው ነገሮች ሁሉ ተደርጓል። ይህንስ እንዴት አየኸው? በሶስተኛ ደረጃ ልጨምርልህ የምፈልገው ምንድን ነው፣ ይህ የቀለም አብዮት ወይም ደግሞ መንግስትን የመቀየር መንግስትን የማሽመድመድ ሁኔታ በአውሮፓዎችና በአሜሪካኖች በተለያየ ጊዜ ሄደ ነው። ኢትዮጵያስ ባለፉት 14 አመት በተለይ የተካሄደ ነው ይሄው አን ኤችአር 128 ደግሞ ከኤችአር 2003 የዛ ቀጣ የሆነ ነገር ነው እነዚህን በሙሉ ሲያገናዝባቸውና እንዴት ታያችኋል አበዛው በመሰለኝ
ተራውት ተጠቅቶ ያሉት ያው ውጪ ካሉት የሚገኙ ባንዳ ይባሉ ነው
አዎ
ባንዳዎች ናቸው
ኤግዛክት
ባንዳ የሚለው ነው የሚገልጻቸው እና ምን መሰለ እነዚህ የውጭ ጣልቃ ገብነት በየኤምባሲው እኮ ሲሮጡ የነበሩ ናቸው ባካችሁ ሰማይ ፓርቲ ምን ይገርማል ዚምባብዌ ላይ ያደረጋችሁትን
ኢትዮጵያ ውስጥ አርጉ
ትንሽ እንኳን ብታደርጉ የኢትዮጵያ መንግስት ላይ እኮ ብሎ የጠየቀ ፓርቲ ነው እነሱ ዚምባብዌ ላይ ያደረጉት የነጭ ርስት ተቀማ ብለው ነው በሰው ሀገር ላይ ሄደው ባለ ርስት ሆነዋል ያለ ሀገሩ ርስት አልባ የሚበላ አይደለም እነሱ ባለ ርስት ሆነዋል ይሄ ስለተቀማ እንዴት የሰው ሀገር ላይ ያለንን ርስት ትቀማላችሁ ብለው ነው ያንን ሀገር እንደዛ ያደረጉት እና የትኛውም ጥቁር ህዝብ የትኛውም ለሰብአዊ መብት የሚቆረቆር እንደ ክፋት የሚያየው እና የአውሮፓውያንን ምንነት ከዚህ ከቅኝ ግዛትና ከባሪያ ንግድ ዘመን ጀምሮ ያላቸው ባህሪ ያልተለወጠ መሆኑና ጸያፍ ገጽታቸውን የሚያሳይ ነው። ሰማያዊ ፓርቲ ግን እንደው ዚምባብዌ ላይ ያደረጋችሁትም ኢትዮጵያ ላይ እንድታደርጉ ብሎ የጠየቀ ፓርቲ ነው። ስለዚህ በዚህ ደረጃ የዘቀጠ ፓርቲ ነው እና ለምንድን ነው እንደዚህ የዘቀጠው? ሰማያዊ ፓርቲ ጊዜ የሚለው ነገር ነው። አሁንማ አጀንዳም የለውም ኢትዮጵያ ውስጥ ምንም ይህን ብሎ አጀንዳ የለውም። ይሄ አሁን የተቀሰቀሰው እንቅስቃሴ የዚህ ባለፉት ሁለት ተኩል ዓመታት እንቅስቃሴ መንግስት ላይ የተነሳ ተቃውሞ ቢሆንም ሰማያዊ ፓርቲ መያድ ምናምን የምትላቸውን ነቀነቃ ብለው የነበሩት ሂደታን ጭምር ገፍቶ ከጨዋታ ያስወጣ ነው። ምንም አጀንዳ እንዳይኖራቸው ያደረገ እንቅስቃሴ ነውና አሁን ሰማያዊ ፓርቲ የት ማን ሊመርጠው እንደሚችል አይታወቅም። በቃ የለውም ምንም አጀንዳም የለውም። ህዝቡ የራሱን አጀንዳ ይዟል። አሁን የሚቃወመው ጽንፍ ድረስ ሄዶ የሚቃወመው ኦሮሚያ ውስጥ ያለው አማራ ውስጥ ያለው ሌላም አካባቢ ያለው የራሱ ትልልቅ አጀንዳዎች ይዟል። እነዚህ አጀንዳዎች ደግሞ ከነዚህ ፓርቲዎች አጀንዳዎች ውጭ ናቸው። ስለዚህ ወደ ስልጣን ለመምጣት የአውሮፓ ሀገራትና አሜሪካ ሊያግኙ ይችላሉ ብሎ ያስባሉ። ስለዚህ ነው አንድ እንደው የሆነ ነገር የሆነ ቀዳዳ ሊከፍቱ ይችላሉ ብለው ነው የሚያስቡት። በጣም ስህተት ነው። ግን ምንም ስለማያውቁም ጭምር የተደረገ ነው። ለምሳሌ ሁልጊዜ ምርጫው ተአማኒ ይሁን በተነጠቀ ጊዜ ወዲህ ከሚል እና እኛም የምናምነው ህዝቡም የሚያምነው ይሁን ከማለት ይልቅ እርቅ ብሔራዊ አገራዊ እንድነው ስሚል ብሔራዊ እርቅ ተደርጎ የሽግግር መንግስት ይመስረት ነው የሚል የሽግግር መንግስት የህዝብ ውክልና ያስፈልግም። ስልጣን ስትይዝ በቃ በጮካ ሆነ ህዝብ እኔ እንዲህ ሳግዬ በዚህ ልጅ ተፈርጬ ተቆርጬ ብለ ስልጣን አንተ ስንት እኔ ስንት ተብሎ በድርድር የሚወሰድበት ነው። ወደ ስልጣን ላይ ሊያወጣቸው ስለሚችል ሆን ወደ ስልጣን ጫፋም ላይ ቢሆን እንደው ወንበራ ጫፋም ላይ ቢሆን መቀመጫ ያስችለናል ያሉትን መንገድ ስለሚፈልጉ ነው። እዚህ በአንዳንድ ውስጥ የገቡት ባንዳዎች ናቸው። በተረፈ የዚህ የቀለም አብዮት ነገር አው የቀለም አብዮት እንግዲህ እንደዚህ ነው የምታደርገው። የሌሎች ሀገሮች ላይ በተደጋጋሚ ገጽታውን ታጠፋለህ። በሀገር ውስጥ ስርዓቱን በክፋት የሚያዩ ሰዎች ትፈጥራለህ። ህጎችን፣ አዋጆችን ታወጣለህ። ሲቪክ ማህበራት በዛ ሀገር ጉዳይ ላይ እንዲረባረቡ ታደርጋለህ። ከዛ በኋላ ሀገር ውስጥ ታዋቂ የሆነ ሰው ቦክሰኛም ሊሆን ይችላል፣ ፖለቲከኛም ሊሆን ይችላል። እንደዚህ አይነት ሲቪርስን ሰው ፐርሶናሊቲዝን ትይዝ እና ሲቪል ዲስኦቢዲየንስ ምናምን እያልክ በዚህ መንግስትን ማዋሰብ ነው። ስራ እንዳይሰራ ማድረግ ነው። ፋንክሽን እንዳያደርግ ማድረግ ነው። ሰላማዊ ይባላል እንጂ የኃይል ተቃውሞ ማለት ነው። መንገድ ዘግቶ ጎማ እያቃጠል ስራ እንዳይሰራ እያደረግ ሰላማዊ ብሎ ነገር የለም። ይህንን ነገር ነው ያሰቡት ይመስለኝ። ቅድም ይህን ነገር ከልጆች ጋር አንስተነው ነበር እና አሁን ትልቁ ነገር ኢትዮጵያ ውስጥ በጣም የሚጠሉት እነሱ የዚህ የሲቪክ ማህበራት ምዝገባ አዋጅን በጣም ነው የሚጠሉት። እሱ ብዙ መንገድ ዘግቶባቸዋል። ይሄ አዋጅ የሲቪክ ማህበራትን እንቅስቃሴ አይከለክልም። ኢትዮጵያዊ ሲቪክ ማህበራት እስከ ምን የሚገደብ የላቸውም። በኢትዮጵያ ፖለቲካዊ ጉዳይ ውስጥ የመግባት በሰብአዊ በዴሞክራሲ በማንኛውም ጉዳዮች ውስጥ መግባት ይችላሉ። የውጭዎቹ ግን በኢትዮጵያ ፖለቲካ ውስጥ መግባት አይችሉም። እዚህ ሀገር አቋቁመው ብር እንዳይልኩላቸው እንኳን ከ15% በላይ ገንዘቡን የሚያገኝ ከሆነ እንደ ውጭ ለሚቆጠረው ማህበራዊ እና ኢኮኖሚያዊ ጉዳዮች ላይ እንጂ ፖለቲካ ውስጥ ገብቶ መፍትሄ አይችልም። ግን ዘግቶባቸዋል፣ አልተመቻቸውም። ሱማሌ ኖሮስ ድሮ ገብተው ፍርስርሳችን ናውጥቶ ይህን ወይ እንደሌላ ወይ እንደምን እንቀሰል ነበር። እየቃ እንደሱ ነው የምትሆነው። ምክንያቱም የጽንፎች አገር ነች። አሁን ባለበት ሁኔታ ይህ ጽንፍ እስኪቀራረብ ድረስ የሚፈጠር ማንኛውም ህጋዊ ያልሆነ ነገር አገሪቷ ነው የሚበትናል። እና ይህን ህግ መጠበቅ አለብን። እንግዲህ አሁን ስልጣን ላይ ያለው መንግስት እስካለበት ጊዜ ድረስ ምናልባት የህዝብ በብርጃ ሊያወርደው ይችላል። ሁለት ዓመት ተኩል ነው የሚቀረው። እስከዛም ድረስ ቢሆን ይህንን ህግ በፍጹም ነው መጠበቅ ያለበት። እነሱም እሱ ላይ ነው የሚረባረቡት። የኢትዮጵያ ፖለቲካ የኢትዮጵያውያን ጉዳይ ነው ማለት ነው እንጂ የሲቪክ ማህበራት ጉዳይ አይደለም። ስለዚህ እሱ አጥብቀን ከያዝክ መግቢያ መንገዱ ይጠብባቸዋል። ግን ይሄ ራሱ ይሄ አሁን የወጣው ህግ እዚህ የቀለም አብዮት ማካሄድ እንደ አንድ መሳሪያ ሊያገለግል የሚችል ነው ብዬ ነው።
አዎ እዛው ላይ አስገዳጅነት የለውም። በነገራችን ላይ የሚያስገድድ ነገር የለውም። ይህን ካላደረጋችሁ እንናደርጋለን የለም። የተባበሩት መንግስታት ድርጅት መጥቶ ይመርምር ነው የሚሉት። ከዚህ በፊትም ከስዊድን መንግስት ጋር የነበረ ጭቅጭቅ ነበረ። የስዊድን አምባሳደርን ዘግቶ አባረውት ነበረ ጠቅላይ ሚኒስትር ኃይለማርያም ማነው ጠቅላይ ሚኒስትር መለስ ዜናዊ። እንደዛ ደፍሮ የሚናገር ሰውም ያስፈልገናል። ፖለቲከኞቻችን ዘንድሮ ደፍሮ መናገር እየፈሩ ይመስለኛል ነጮቹን። ለምን እንደሆነም አላቅም። እዛው አዲስ አበባ ቁጭ ብሎ የሚነጫነጭ የአሜሪካን አምባሳደር አለ ወይ ጠርተው አያናግሩትም፣ ወይንም ሲናገር የተናገራችሁ የተናገርከው ትክክል አይደለም ብሎ የሚናገረውም ሰው የለምና አንዱ ትልቁ ችግር ነው። እዛው ላይ ግን ለአዲስ ውስጥ ጠቅላይ ሚኒስትር እንደነዚህ አይነቱ ነገሮች እንዴት አይነት ግንኙነትን ሊፈጥርለት ይችላል? አሁን እንግዲህ ጠቅላይ ሚኒስትር አዲስ ነው ያለን፣ አዲስ አመለካከት፣ አዲስ አሰራር ተብሎ ነው እንግዲህ ህዝቡም አመኔታውን የሰጠው። ከእንደዚህ አይነት እንደዚህ አጣብቅኝ ውስጥ ከመጀመሪያ ሲገባ ኢትዮጵያ ውስጥ እርግጥ ለውጥ ይፈልጋሉ ወይ እነዚህ ሰዎች? አንዳንድ ጊዜ እኮ ነው ወይንስ ቀጥቶ ዝም ብሎ በረብሻና በሁከት እንድንፈርስ ነው የሚፈልጉት?
እሺ፣ መጀመሪያ ትንሽ እንትኑ ላይ አንድ የምለው ነገር አለኝ። ገዢ አይደለም፣ ባይንዲንግ አይደለም።
አዎ፣
ይሄ አሜሪካ እዛ ኮንግረስ ውስጥ ያሉ ሰዎች ሎቢ ግሩፕስ በሎቢ እንዲያደርጉ ብር ተከፈላቸው፣ አልቸከቸኩትና ሄዶ አቀረቡት፣ ጸደቀ። እዚህ ውስጥ የኢትዮጵያ አስተያየት አልተጠየቀም። ኢትዮጵያ ስምምነቱን ይሄንን ነገር አይ ይሄ ለሰብአዊ መፍትሄ ስለሚጠቅመኝ ብላ አልፈረመችበትም። እዛ ላይ ተቀምጣ ስብሰባውን አላዳመጠች፣ ምንም ውስጥ የለችበት። እዛ ቁጭ ብላ ብለው ነው የወሰኑት። ስለዚህ ኢትዮጵያ ላይ ባይንዲንግ ገዢ አይደለም፣ ሊፈጽሙት አይችሉም። እንኳን አንድ ሀገር ሌላ ሀገር ላይ የሚያወጣ ቀርቶ የተባበሩት መንግስታት ውስጥ በተባበሩት መንግስታት ደረጃ የሚወጡ ኮንቬንሽንስ አገሮቹ ካልፈረሙት እነሱ ላይ ገዢ አይሆኑ። ለምሳሌ አሜሪካ የጂኖሳይድ ዓለም አቀፍ ኮንቬንሽን አለ። የእሱ እሱን ኮንቬንሽን ራቲፋይ አላደረገችም። ኢትዮጵያም አላደረገችም። ሌሎችም ያላደረጉ ሀገሮች አሉ። ስለዚህ ጂኖሳይድ ተፈጽሞ ሲገኝ በራሳችን ህግና ስርዓት ነው የሚዳኙት እንጂ ዓለም አቀፍ ፍርድ ቤት አያቀርብም። የፈረሙ ሀገሮች ላይ ግን የህግ ይሰራል። እዛ ሀገር ሰብአዊ የጂኖሳይድ ተፈጽሟል ብሎ ሲያምኑ እነዚህ የፈጸሙትን ሰዎች ለፍርድ እንዲቀርቡ ማድረግ አንችልም ሊሉ አይችሉም። ያልፈረሙት ግን የሚያስገድዳቸው ነገር የለም። ይሄ የዓለም አቀፍ ፍርድ ቤት የሚባለው ራሱ ኢትዮጵያ አልፈረመችም። ሱዳን እዛ ውስጥ ስላለች ነው ሰውየውን የሚያንገበግቡት። ኢትዮጵያ ስላልፈረመች አይመለከታትም። እና እንኳን አንድ ሀገር የሚያወጣው ቀርቶ በተባበሩት መንግስታት ድርጅት የሚወጡ ኮንቬንሽን ያልፈረመው ሀገር ላይ ስምምነት ውስጥ ያልገባ ሀገር ላይ ገዢ አይደለም፣ ባይንዲንግ አይደለም። ስለዚህ ይሄ እዛው አሜሪካ ኮንግረስ ላይ ወጥቶ የሚቀር ነገር ነው። ለምሳሌ የሰብአዊ መብት ጥሰት ተፈጽሟል ሲባል ራፖርተር ልከን እናጠራለን ይላሉ። ተፈጽሟል ብለው ሲጮሁና ሊልኩ ሲሉ አይ ዋ ይሄ የሀገራችን ጉዳይ ነው፣ የራሳችን የሰብአዊ መብት ኮሚሽን አለን፣ ሌሎች ሀገር ውስጥ ያሉ አገር በቀል የሰብአዊ መብት ድርጅቶች አሉ፣ ሲቪክ ማህበራት አሉ፣ እነሱ ይሰሩታል። የተባበሩት መንግስታት ድርጅትን የኢትዮጵያ ራሷ ያደረገችው ስምምነት ውስጥ አለ ስለዚህ መለከተ ይችላል። ከዛው እጪ ግን ይሄ ሏላይነት ጉዳይ ነው የአሜሪካ ራፖርተር አይገባም ነው እንዴ? በቃ ከዛ ምንም አያደርጉም። ምንም ያደርጓችሁ ለምን ሊወዱ ይችላሉ? ባለጸጋ ሀገር ደሃ ሀገር ሊወዳ ይችላል።
በጣም
ኢትዮጵያ ከአሜሪካ ከምትቃየ የሚልጥ የሚያስደነግጠኝ ከቻይና ጋር ትቃየ ነው። ለኢትዮጵያ ብቻ ሳይሆን ብዙዎች ተጋገሮች በተለይ አፍሪካ ሀገሮች ከቻይና ጋር መቃየም ነው የሚያስፈልጉት። ምክንያቱም የልማት አጋሮቻቸው ናቸው። አይ ቻይና የልማት አጋር ነች። ብዙ ፕሮጀክቶችን የምትሰራው እሷ ነች። አዋጭ የሆኑ ፕሮጀክቶች ላይ የብድር ድል የሚገኘው ከዛ ነው። ኩባንያዎች ትልልቅ ካምፓኒዎቻቸው አብሮ ይሰራሉ። በተለይ ከኢትዮጵያ ጋር በመጠቃቀም ላይ የተመሰረተ ስትራቴጂክ አጋርነት አላት እና ለዚህ ስትራቴጂክ አጋርነት ሁሉ ከአፍሪካ ሀገራት በሙሉ ለኢትዮጵያ ነው። የዚህ የልማት አጋራችን ጉዳይ ያሳስበናል። አሜሪካ የልማት አጋራችን አለችን። አሜሪካ የሰብአዊ እርዳታ ትሰጣለች። ሰብአዊ እርዳታ ደግሞ ይህን አርገሃል ይህን አድርግ በሚል ፕሪኮንዲሽንስ የሚከለከላል። ሰብአዊነት ነው ሰብአዊነት ነው።
በነገራችን ላይ
ልታቆምበት የምችልበት የሞራል ግራውንድ
አንድ ጊዜ
አሸናፊችን አለችን።
ግን ይሄ አሁን አንተ ያልከው የሰብአዊ እርዳታ ለሚለውም በደርግ ጊዜ ያ ሁሉ ህዝባችን ተርቦ እኮ የሬገን መንግስትና የታቸር የእንግሊዟ ታቸር ለኢትዮጵያ ምንም አይነት እርዳታ መሰጠት የለበትም ብሎ እኮ ያወጁ ናቸው። ስለዚህ የነሱ የፖለቲካ አጀንዳ ሰብአዊ ሆነ ሰብአዊ አልሆነ የሰብአዊንም እርዳታ የሚሰጡ ከራሳቸው ጥቅም አኳያ እንጂ ከኢትዮጵያን ህዝብ ለማዳን ነው ብዬ የሚልም ግምት የለኝም። ብዙ ጊዜ
ከሞራል አንጻር ትክክል አይደለም ነው
ምን አንተ ነህ የምትለው
አድርገው እስከሆነ ማንነታቸው ነው የሚያቀ
እንዴ? በደንበኛ እንጂ በደንብ አሁን የዛሬ ዓመት የወጡ ሁለት ሶስት ዶኩመንቶች እንደውም የማነች ታቸር የቀድሞ የእንግሊዝ ጠቅላይ ሚኒስትር የነበረችው የሬገንን መንግስት አድሚኒስትሬሽን በደንበኛ አነጋግራ ምንም አይነት እርዳታ ሰብአዊ እርዳታ እንዳይሄድ አስከልክላ ሁለቱም ሀገሮች አንድ ላይ ሆነው የኮሚኒስት መንግስት እስካለ ድረስ አይሰጥም ተብሎ ያሉበት ነበር። ከዛ በኋላ ነው የሙዚቀኞች ወጥተው we are the world የሚለውን ሙዚቃ ዘምሮ ገንዘብ ማሰባሰብ የጀመሩት። እና እነዚህ ነገሮች እንኳን ከሞራልም እኔ አንዳንዴ ፈረንጆች ሞራል አላቸው ብዬ ማለት
አያላቸው ጥቅም ታገቡም
ነበር አሁን ወደዛ ነው ሰዓታችን። ገና ብዙ ነገሮች ከሰሞኑ ሊወጡ የሚችሉ ስላሉ ቅዳሜን ልንመለስበት እንችላለን። ጠቅላይ ሚኒስትር አብይ ጉዟቸውን እያካሄዱ ናቸው። አሁን ዛሬ ደግሞ አምቦ እንደነበሩ እና እዛ አካባቢ ከህዝቦች ጋር ውይይት እንዳካሄዱም ውይይት እንዳካሄዱም በዜና ጠቁመዋል። እና ነገም ተነጎዳም ሌላ አጀንዳ እንዳላቸው ደግሞ የወጡም መረጃዎች ይጠቁማሉ። አሁንም ያ መንግስት የኢትዮጵያ መንግስት የጠራ የለም ማለት የጠራ ነገር የለውም። ብዙ ነገሮች እየወጡ ናቸው። ለእውነት ለማን ያደርገው ማን ያደርገው ባይታወቅም የጠቅላይ ሚኒስትሩን የሳምንት አጀንዳ በደንበኛ የት እንደሚሄዱ መቼ እንደሚሄዱ ሁሉ የሚመጡ የሚያሳዩ ወረቀቶችን አይቼ ስለነበር ገርሞኛል። ለማንኛቸውም እንዴት ነበር ውይይቱ? ምን ላይ ተኮረ ነው?
እንግዲህ ዜና ላይ ጠቅሼዋለሁ። በመጀመሪያ አንድ የተለየ ነገር ያየሁት ምንድነው፣ ፎርስ አዲስ አይደለም ጅጅጋ የሚሄዱ ጊዜ በጣም የሚያስገርም ነበረ። በደንብ አላራ ነው ምኛ አቀባበሉን መንገድ ግራና ቀኝ። እኔ የውጭ ሀገር መሪ ሲቀበል ድሮ በደርግ ጊዜ አንተ በደርግ ጊዜ አልነበርክም፣ በቀበሌ ለሾፍና ፊደል ካስትሮ ሲመጣ ምናምን የኮሚኒስት መሪዎች ሲመጡ ከቦሌ ጫፍ ጀምረ እስከ መስቀል አደባባይ ድረስ በግራና ቀኝ ቆመ ትቀበላለህ። እና ልክ እንደሱ ነው የሚመስሉ ከስታየው። እና በዚህ ደረጃ መሪ እንኳን የሀገር ውስጥ መሪ ሲሄድ የውጭም ሲመጣ እንደዚህ አይነት ነገር ታይቶ አይታወቅም። እና በጣም ደስ የሚል ነገር ነው። ተስፋውን ያሳያል። ከዚህ አንድ ተስፋ ያደረገው ነገር መኖሩን እና በተለይ ይሄ በሁለቱ ክልሎች መካከል በዚህ በኢትዮጵያ ሶማሌና በኦሮሚያ መካከል ያለውን ቁርሾውን አንድም የማይፈልገው መሆኑን እና እንደው የሚነባሩ የመከባበርና አንድ የጋራ ዓላማ ላይ መስራት ላይ ማተኮር የሚፈልግ መሆኑን ነው የሚያሳየው። ያኔም በተመሳሳይ እንግዲህ የአምቦውን አቀባበል ስታየው ፈረስ ነው የወጣው። ህዝቡ በፈረስ በጣም ትልቅ አቀባበል ነው የተደረገው። እንግዲህ ዛ ስታዲየም ውስጥ ጭፈራዎች ነበሩ። በህዝቡ መሐከል የጨፈሩ የሚንቀሳቀሱ እንትን ሁሉ ታያለ። በጣም ደማቅ ነበር። እና እንግዲህ ውይይት አድርገዋል። አሁን የውይይቱ ነጥቦች በዝርዝር ስናመጡም እንግዲህ ማታ የኦሮሚያ ቴሌቪዥንም የኢቲቪም ኢቲቪውን አሰሙ ተመልሶ እሱም ይዞልን ይመጣል ብለን እንገምታለን። እንግዲህ በጣም ለሰፊ ለውይይት የሚበቁ ጉዳዮች ይኖሩታል ብዬ እገምታለሁ። ምክንያቱም አምቦ ትልቅ የተቃውሞ እንቅስቃሴ የተደረገበትና አሁን ኦሮሚያ ውስጥ እንደሚነገረው ሌሎችም ከፍተኛ መንግስት ባለስልጣኖችን የሚናገሩት አሁን ሀገሪቷ ውስጥ ያለው የለውጥ የማምጣት እንቅስቃሴ በዚህ ትግል ነው የመጣው። በተለይ በኦሮሚያ ወጣቶች ትግል ስለሚባል እንግዲህ በርካታ ጥያቄዎች ሊነሱ ይችላሉ። ክልል ውስጥ ቀጣይ የወጣቶች አቅጣጫ ምን ሊሆን እንደሚችል የሚያመለክት ነገርም ሊገኝ ይችላል ብዬ ገምታለሁ። እነዚህን አሰባስበን ቅዳሜ የዚህ የኤችአርንም ጉዳይ ጨምረን እሱንም ወደሚቀጥለው እናሳልፋለን። ይሄኛውንም ዝርዝር ነጥቦች ላይ በሚቀጥለው ሳምንት የምንያይበት። ግን አቀባበሉ በራሱ የሚያመለክት ነገር አለ። ወደ መተማመን የሄድን መሆኑን እና መንግስት ላይ ተስፋ ያሳድረ መሆኑን ህዝቡን ያሳያል።
ጠቅላይ ሚኒስትሩ የሳምንት ፕሮግራማቸው ተብሎ ከፖለቲካ ፓርቲዎች ጋር ነገ እንደሚነጋገሩ፣ ትግራይ ክልል ወደ አርብ እንደሚሄዱ፣ ከወጣቶች ጋር እሁድ እንደሚነጋገሩ፣ ሰኞ ደግሞ ከባለ ሀብቶች ጋር እንደሚነጋገሩ ፕሮግራማቸውና ስኬጁል ሂደታቸውን የሚገልጽ ጽሑፍ አግኝቼ ዛሬ ጠዋት ወዲያው አሁን ደግሞ አንተ ዜና ሰራሁ የሐሙስ ማነው ዛሬ አምቦ መሄዳቸውና እዛ መንግስት ላይ አሁንም እርግጥ መንግስት ይሄን ነገር አውጥቶ ከሆነ ይሄ ከደህንነት ማቋያ ትክክል አይመስለኝም። እንዴት እንደምታይ አላቅም። ሁለተኛ ግን መንግስት ያላወጣው ከሆነ አሁንም ተደብቀው ወሬ የሚያቀብሉ አሉ። ነገሮች እንዲባባሱ ወይም ደግሞ ችግሮች እንዲፈጠሩ የሚፈልጉ አካላት ያሉ ይመስለኛል። ምክንያቱም ትላንትና ወደ ትግራይ ሄዳሉ የሚለው ትላንትና ነው ያነበብኩት። እንደውም በመጥፎ አነጋገር ከህወሓት ጋር በማገናኘት የተጻፈ ጽሑፍ ስለነበረ ባካችሁ ተውን፣ ይሄ ሁሉንም ነገር እያደረጋቸው የሚል ነበርና እነዚህንስ እንዴት አያቸው? ይህን ያህል ዝርዝር ውስጥ መግባት ያስፈልግ ነበር ነው? ተደብቆ ሂዶ አይደለም ግን አንዳንድ ጊዜ አሁን ባለን ሁኔታ ማለት ነው።
ይሄ የደህንነት ጉዳይ ነው። እንደዚህ አይነት የመሪዎች እንቅስቃሴ ሸጁል አስቀድሞ አይነገርም
እኮ።
እና ይሄ ነገር በመጀመሪያ የእውነት ነው ብዬ አልጠብቅም። ያው እንግዲህ ለምሳሌ ጅጅጋ ሲሄዱ ምንም አልሰማንም፣ ከሄዱ በኋላ ነው የሰማነው። እንግዲህ ወደ አምቦ ሲመጡ እናንተ ሰምታችሁ እንደሆን አላውቅም፣ እዚህ አሁን እኛ ጋር አልሰማንም። ያው ሶሻል ሚዲያ አውርቶታል ካልክ
እሱ እኮ ነው የምልህ፣
ምስጢር ነው።
ግን
የደህንነት ጉዳይ ነው።
የሶማሌውንም እኮ የሶማሌውን ጉዞ ሶማሌ መጀመሪያ በመጥፎ ሁኔታ አንስተው ነገር የው ሲቀየር ተቀየረ እንጂ መጀመሪያ እኮ የክልሉ ፕሬዚደንት አብዲ አንቀጽ 39 ተጠቅሞ ገነጠላ ብሎ ደብዳቤ ተወርቷል ከአንድ ቀን በፊት እና ያንን ለማረጋጋት ሶማሌ ክልል ይሄዳሉ ተብሎ ተወርቷል። ስለዚህ ይሄን ነው እንደዚህ አይነት ነገሮች አሁንም መንግስት ውስጥ ድክመት አለ ባይ ነኝ እኔ። ይሄ የመንግስትን ስራ እያወጣህ መንገበያ ላይ የምትሸጥ ከሆነ ለምንድን ነው ጥቅሙ? ገባ? ለአደጋ ያጋልጣል ሰዎችን እና ላለመረጋጋትም እንትን ያደርጋል። ለማንኛቸውም እንደው የሰማሁትን ላካፍልህ ብዬ ነው።
ግን አደገኛ ነው፣
አደገኛ ነው። እሱ ነው እሱ እንግዲህ
ሚስጥር በዚህ ደረጃ ይሄ የደህንነት ሚስጥር ነው። ይሄ ሚስጥር የሚወጣ ከሆነ ሌላም ላይወጣ የሚችልበት ነገር የለም በዚህ ላይ ለጠቅላይ ሚኒስትሩ የደህንነት አደጋ ነው።
በጣም አደጋ ነው።
መቼ፣ በምን ሰዓት፣ በየት በኩል እንደሚሄዱ፣ በምን ትራንስፖርት እንደሚሄዱ፣ መቼ ምን ሰዓት ላይ እንደሚያርፉ ከተናገርክ በጣም አደገኛ ነገር ነው። ዛሬ እንደሚሄዱ ለምሳሌ ይሄዳሉ ተብሎ እንኳን መቼ እንደሚሄዱ፣ በመኪና ይሄዱ፣ በአውሮፕላን ይሄዱ፣ በሄሊኮፕተር ከየት እንደሚነሱ እንኳን ይሰራው ሲደረግ መሆን ብቻ ነው። እና በዚህ ደረጃ ሚስጥሮች መጣታቸው አደገኛ ነው እንዳልከው።
አዎ በጣም እሺ። የጀርመን ሬዲዮ ፕሮግራም እሁድ ዕለት ሰፋ ያለ ውይይት ነበረ። አቶ ልደቱ፣ አቶ ቻላቸውና ዶክተር ዳንኤል በሚባሉ ትኩረት የሰጠው የዶክተር አብይን ወይም ጠቅላይ ሚኒስትር አብይን ንግግር በተመለከተ ተስፋ ሰጪ ነው ተስፋ ሰጪ አይደለም የሚሉ ክርክሮች ነው ውይይቶች ናቸው። አንደኛው ላይ አንደኛው ተንታኙ ሰውዬ ትንሽ ተቋሚ ነው ተንታኝ ነው ጋይጠኛ ነው ወይስ ፖለቲከኛ ነው ወደሚለው ሂደት ተንታኝ ስትሆን ምልህ ወይ በውቀት እና እንደዛ ነገር አርጎኛ የልደቱም ጥሩ ይናገርና ያኛው ሲናገር ደሞ መለስ አርጎ ደሞ ለማስተባበል ይሞክራል። ልደቱም እነከው ምልህ አዲስ ሆነብኝ ወይስ ደሞ ወይስ ከሌላው ማህበረሰብ ጋር ልደባለቅ የሚል ጉዞ ላይ ነው ያለው አልገባኝ ዶክተር ዳንኤል እንኳን
ምክንያቱም እኔ ልደቱ አንዳንዴ ላይ
ገባኝ አሁን ተበላሸብኝ። ቀጥል
እንትን ነው ደረጃ ላይ የቆመ ሰው ካቃለ
አዎ
ደረጃ ላይ አንድ ሰው ከቆመ ይወጣልን ይወረደ ማውቃችን ይወጣል ወይስ ነው አይ ይወረድኩ ነው ልጅ ይችላል አሁን ልክ አንዳንዴ ደረጃ ላይ እንደቆመ ሰው የምትያልና
አዎ
ወይ ሲሄድ ነው አይታወቅም ደረጃ ላይ የቆመ ሰው ናቸው እና በማንኛውም ሰዓት አመቺ ከሆነ ወደ ላይ ሊሄድ ይችላል። ግን በአጠቃላይ ያው ተስፋ ሰጪ ነው ብለዋል። ብዙ ተስፋ የሚያጭሩ ነገሮች አሉበት ንግግሩ ብለዋል። በተለይ እንግዲህ በሳቸው እይታ ነው የብሔር ማንነትና የኢትዮጵያዊ ማንነትን ያመጣጠነ ሚዛኑን የጠበቀ ነው ብለዋል። ኢህአዴግና የተቃዋሚዎች ግንኙነት ላይ በተለይ እንደ አማራጭ ነው የታዩት ተቃዋሚዎች ሀገር የሚወዱ ወንድም ኃይል እንደሆኑ የማሰብ ነገር አለ ብለዋል። ትልቅ ያተረጓጎን ጉዳይ ነው። ኢህአዴግ መቼም ቢሆን ሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፓርቲዎችን ጠላት ናቸው ተፎካካሪ አይደሉም ብሎ አያውቅም።
አሁን እንደውም ሌላ ነገር አስታወስከኝ ከአቶ መለስ ኃይሉ ሻውል እሱ ሆኖ አይደል እንደ የፈረሙት የፓርቲዎችን ስነ ምግባር ደንብ
ታደሱ አራቱን ቁጭ ብለው ተደራድረው
የፈረሙትና ግማሽ መንገድ መተን እንወስዳቸዋለን ያለውን ያሳየበት ነው። በእኛ አንዳን ለዚህ ነው ምልህ አሁን እውነትክ ነው አሁን እንትን ካልከው በኋላ ደረጃ ላይ መቆም ነው ትዛለኝ አሁን አስታወስከኝ። እሺ ቀጥል።
ደረጃ ላይ መቆም ነው እንግዲህ እዛ ድረስ ተሄዷልና እንደውም በተለይ ኢደፋን አማራጭ እንዳለው ፓርቲ ሁሉም እና አማራጭ እንዳለው ሳይሆን በሰላማዊ ትግል ላይ ባለው አቋሙ ሁልጊዜ ሪኮግኒሽን እንደሰጠ ነው በኢህአዴግ አመራሮች በኩል በተደጋጋሚ የሚነገር ነው። እና እንደ ጠላት ነበር የምንታየው እንደ አዲስ ሆነብኝ የሚለው ብዙም የማይገባ ነገር ነው። ዶክተር ዳንኤል እንግዲህ የሀያኛው ክፍለ ዘመን አመለካከት ያላቸው ተራማጅ ወጣቶች አሉ። ከዚህ የዚህ አካል ሆነው ነው ያገኘኋቸው ነው ያሉት ዶክተር አብይን። እና ንግግራቸውን በፊት የነበረው ከሀዋይ ቃላት የሌሉበት ነው ብለዋል። እንግዲህ ይሄ ትምክተኛ ምናምን የሚባለው ነገር ነው። ፖለቲክስ ፍረጃ ነው ሁልጊዜም። እንደዚህ ሰዎችን በአቋማቸው ከፋፍለህ ካልያዝክ ለክፋት የተደረገ ነገር አይደለም። ከፋፍለህ ካልያዝክ ፖሊሲ እና ስትራቴጂ ለማውጣት ያስቸግራል። ለዛ ነው ፖለቲክስ ላይ ሰዎችን በአመለካከት የምትፈርጀው። ፖለቲክስ ፍረጃ ነው። የለም ነገር ነው አሜሪካን ብትሄድም ብትሄድ እና ለክፋትና የከፋፋይ ቃላት ለመፍጠር ሳይሆን ራሱ ፖለቲክስ ፍረጃ ነው። የአመለካከት ጉዳይ ነው። የአመለካከት የበላይነት ይላል። ስለዚህ የትኛው ምን አይነት አቋም አለው የሚለውን በአቋሙ መሰረት ትከፋፍልና ስም ትሰጠዋለህ። ይሄ ለመከፋፈል የተደረገ ሳይሆን ፖለቲክስ በራሱ
እንደዛ ነው፣
ፍረጃ ነው። የፍረጃ ኔቸሩ ራሱ እና ሌሎች ተቃዋሚዎችም ቢሆኑ ፈርጃሉ። ኢህአዴግን ለምሳሌ በአገር በታኝ፣ ሌላውም እንደዚህ ብለህ ነው የምታስቀምጠው። የኢህአዴግ ተለጣፊ አሁን ይጠሯቸዋል እኮ እነሱ የኢህአዴግ ተለጣፊ ብለው ክላሲፋይ ያደረጓቸዋሉ። ለምን እንደዚህ ያሉበት ምክንያት አለ። ለእነሱ ያዘጋጁላል እያሰቡ የሚንቀሳቀሱ ከሆነ ከእነሱ የሚመጡባቸውን ተግዳሮቶች እና በእነሱ በኩል የሚዘጋጀውባቸው መንገዶች ለመክፈት ታክቲክና ስትራቴጂ ይመጥዋሉ። ኢህአዴግን የሚሉት ነገር አለ፣ ሌሎች ለዘብተኞችን የሚሏቸው እና እነሱ እንዲሆን ከዚህ ከፍረጃ ውጭ አይደለም። እና ፍረጃ የፖለቲካ ባህሪ ነው። የክልል መለከ ከፋፋይ ነበረ ሊያስብል የሚችል ነገር አይደለም። እንግዲህ ሌላው አስተያየት ሰጪ አቶ ቻላቸው ትንሽ ተስፋ ሰጪ ነው ለማለት ሁሉ የደፈሩ አይደሉም ከሌሎች በተለየ። እርግጥ ከነባሩ አመለካከት የተነጠለ ወይም ለውጥ አቀንቃኝ ከሆነው የኦህዴድ የመጡ መሆናቸውን ትንሽ እንደበጎ ያነሱና ኦፒዲዮን ኦህዴድን እንደ ለውጥ አቀንቃኝ ነው የወሰዱት። እና ድርጅቶች ደግሞ ተራማጅ አመለካከት አለ የሚል ነገር አላቸው። ከዚህ የመጡ ከሆነ በጎ ነው በሚል አንስተውታል። ግን ገዢው ፓርቲ ውስጥ በተካሄደ ረጅም ጊዜ የወሰደ የዴሞክራሲ ትግል ውጤት ናቸው የሚል እምነት የለኝም። ከዛ ይልቅ በድርጅቱ ውስጥ በመንግስትና በሀገሪቱ ውስጥ ቀውስ ተፈጥሯል። ይህንን ቀውስ ለማርገብ ወይም ለማፋለስ እና አዲስ ፊት ለማፋለስ እንዲያመች አዲስ ፊት ለማምጣት ተብሎ ወደፊት የመጡ ናቸው እንጂ የዴሞክራሲ ውጤት አይደለም የሚል እምነት አለኝ ያሉት። ተስፋ ማሳደር እንችል የነበረው ተራማጅ ኃይሎች ነባሩን አመራር አሸንፈው ሲወጡ ነው እና ይሄኛው እንደሱ ነው የሚል እምነት የለኝም። ስለዚህ ተስፋ ማሳደር በጣም አስቸጋሪ ነው ያሉት። አሁንም ጠቅላይ ሚኒስትሩ ላይ ብቻ እያተኮራቸው ተስፋ አለ አዘሉ። እንደውም ማተኮር ድርጅቱ ላይ ነው። ድርጅቱ ምንም አልተለወጠም። ይሄ የኦልድ ጋርድ የሚሉት እስካሁን ድረስ ስላለ በአጠቃላይ እና ድርጅቱ የሚያወጣቸው መግለጫዎች ስናይ ተስፋ የሚሰጥ ነገር የለም። እንደ ጠቅላይ ሚኒስትሩ ላይ ብቻ እያተኮርን ተስፋ አንበል የሚል አንደምታ ያለው ነገር ነው የተናገሩት። እንግዲህ ጠቅለል አድርገን ስናየው ይሄ ነው እና አሁን እንግዲህ ተስፋ ሰጪ አሁን አንደኛው መታየት ያለበት ነገር ከፍተኛ ተቃውሞዎች ነበሩ። እዚህ ሀገር ውስጥ ተቃውሞዎችን የተፈጠሩት መንግስት በተደጋጋሚ ድርጅቱን ባደረጋቸው ግምገማዎች ይፋ እንዳደረገው ችግሮች ነበሩ። ችግሮች መኖራቸውን አምናል። ችግሮች አሉ ብሎ ይቅርታ ጠይቆ ነው በጥልቀት ተሃድሶ ውስጥ የገባው። በጥልቀት ተሃድሶ ውስጥ መግባት ማለት የማሻሻያ እርምጃ ውስጥ አለው ማለት ነው። እንግዲህ ጥያቄዎቹ የልማት፣ የመልካም አስተዳደር፣ የፍትህ፣ የዴሞክራሲ የፖለቲካ ምህዳሩን ማስፋት ወቅቱ በሚጠይቀው ነው። እነዚህ ጥያቄዎች ናቸው። እነዚህ ላይ ተጨባጭ እርምጃ መውሰድ ጀምሯል። አሁን ደዋጭ ጋር የሚባል ተራማጅ አዲስ የተፈጠረ የምትለው ነገር አይደለም። ኢህአዴግ በራሱ በፊት በነበረው አካሄድ እነዛን ችግሮችን ተሸክሞ ሊዘልቅ እንደማይችል አውቋል እና እርምጃዎችን መውሰድ ጀምሯል። ኢህአዴግ በራሱ ነው ትራንስፎርም እያደረገ ያለው አሁን እና እንደው ድርጅቱን አይተን ተለወጠ ጠቅላይ ሚኒስትሩ ላይ ተስፋው ጠቅላይ ሚኒስትሩን እኮ ወደዚህ ወደፊት ያመጣው
ራሱ ድርጅቱ
መፍትሄ ያመጣል በሚል ነው። እና እንደ ግለሰብ ለብቻ ተፈንጥረው እንደወጡ ግለሰብ ሳይሆን ፓርቲ ውስጥ እንዳለ የለውጥ ይዘት ነው። እንግዲህ ስንት ቀን ተቀምጠው ሊቀመንበር እንደመረጡ አይተዋል።
በጣም
እና ታዲያ ይሄ ድርጅቱ
ሰዓታችን እያለቀ ነው መሰለኝ ሰዓታችንም አለቀች መሰለኝ ድናቋር ተገደልን። የሰዓታችን የስቱዲዮ ሰዓቱም እያለቀ ነው። በልዩ ሰዓት ነው የምንሰራው እና በዛ ምክንያት ነው። ለማንኛቸውም አልቋጭ ነው። በሚቀጥለው ቅዳሜ ሰፋ አድርገን እንወያይበታለን። ስላዳመጣችሁንም እናመሰግናለን። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራሙን እዚህ ያጠናቅቃል። በሚቀጥለው እስከምንገናኝ ድረስ ደህና ሁኑ። ለሀገራችን ሰላም፣ ፍቅር፣ ሰላም፣ ደስታ እንዲሁም አንድነት ل
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም